Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። በዛሬ ምሽት መሰናዷችን
ይህ የአፋኖሞ አካዳሚ እንዲቋቋም እየጠየቅነው ያለነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል።
የኦሮሚያ ክልል የኦሮሚኛ ቋንቋ አካዳሚን እንዲያቋቁም ጥያቄ ቀርቦለታል። የመስራች ኮሚቴው ጻፊ ፕሮፌሰር ፌዴሳ ታደሰን የሰማናቸው። ዝርዝሩ በምሽቱ ይደመጣል። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉቴሬዥ የኮሮና ቫይረስ በህጻናት ትምህርት ላይ ስለደቀነው ስጋት ስለመናገራቸውና ሌሎች ርዕሰ ጉዳዮችንም ይዘናል። ታሙ ስዩም በመስተንግዶ አለው። ከሁሉ ቀድሞ አጫጭር ዜናዎች ይሰማሉ። ስመኝሽ የቆየ
አመሰግናለሁ ሀብታሙ። ባለፈው ሰኞ ነሐሴ 27 ተጀምሮ በማግስቱ የተቋረጠው ግብጽ፣ ሱዳንና ኢትዮጵያ በታላቁ የህዳሴ ግድብ ዙሪያ ሲያደርጉት የነበረው ድርድር በመጪው ሰኞ እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ጋዜጣዊ መግለጫ አስታወቁ። ድርድሩ የተቋረጠው የሱዳንና የግብጽ ተደራዳሪዎች ኢትዮጵያ ያቀረበችውን የውሃ አሞላል ደንብ በየራሳቸው ለመወያየት እንደሆነ መግለጻቸውንም አምባሳደር ዲና ተናግረዋል። የቴክኒክ ባለሙያዎቹ ወደ የሀገሮቻቸው ተመልሰው በሙሌት ደንቡ ለመወያየት ያስገድዳቸው ምን አዲስ ሐሳብ አቀርባ ነው ለሚለው የጋዜጠኞች ጥያቄ የሚኒስትሩ ቃል አቀባይ ማብራሪያ ሲሰጡ ኢትዮጵያ ያቀረበችው የውሃ አሞላል ምክረ ሐሳብ ወይም ደንብ አዲስ አለመሆኑንና አሁን በውሃ አሞላል ላይ እንነጋገር፣ በዘላቂ አጠቃቀም ላይ ደግሞ ሌላ ጊዜ እንነጋገር የሚል ሐሳብ መሆኑን አስረድተዋል። ዜናውን ከአዲስ አበባ ያደረሰን መለስካቸው አማሃ ነው። በሊባኖስ ዋና ከተማ ቤይሩት ከ137 በላይ ሰዎች የገደለው ከባድ ፍንዳታ ያስቆጣቸው ተቃዋሚ ሰልፈኞች ትላንት ማታ ከፖሊስ ጋር ተጋጭተዋል። መሃል ቤይሩት የሚገኘው ፓርላማው ደጃፍ የተሰበሰቡትን ተቃዋሚዎች አድማ በታኝ ፖሊሶች የበተኗቸው ሲሆን ከተቃዋሚዎቹ መሃል አንዳንዶቹ ፖሊሶች ላይ ድንጋይ ወርውረዋል፣ ቁሳቁሶችንም በእሳት ለኩሰዋል። ብዙዎች ሊባኖሳውያን ፍንዳታው የደረሰው በፖለቲካ ልሂቃኑ ሙስናና የአስተዳደር ብልሽነት ነው፣ የሀገሪቱ ኢኮኖሚ እየተንኮታኮተ ነው ሲሉ ቁጣቸውን ገልጸዋል። ትላንት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉብኝት ባደረጉበት ወቅት ብዙዎች ነዋሪዎች በሊባኖስ መንግስት ላይ ተቃውሞ አሰምተዋል። የእርዳታ መዋጮ እንዲሰበሰብ ዓለም አቀፍ ጉባኤ ያዘጋጃለሁ ያሉት ማክሮን የፖለቲካ መሪዎቹን የፈለጋችሁበትን አድርጉበት ብሎ ቼክ የሚሰጣችሁ ግን የለም ሲሉ አስጠንቅቀዋል። አሁን ያለው መንግስት የህዝብ አመኔታ የለውምና ቤይሩት እንድታገግም የሚሰጥ እርዳታ ከአዲስ የፖለቲካ ስርዓት መመስረት ጋር ይቆናኛል ሲሉም ማክሮን አሳስበዋል። ባለፉት 24 ሰዓታት ውስጥ በተደረገው 9203 የላቦራቶሪ ምርመራ 552 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር ዕለታዊ መግለጫ አስታውቋል። በኢትዮጵያ እስካሁን ቫይረሱ በምርመራ የተገኘባቸው ጠቅላላ ሰዎች ቁጥርም 21452 ደርሷል። በዚሁ በ24 ሰዓት ጊዜ ውስጥ 15 በቫይረሱ የተያዙ ሰዎች ህይወት ሲያልፍ እስካሁን 380 ሰዎች በኮሮና ቫይረስ ምክንያት ህይወታቸውን አጥተዋል። 174 ሰዎች ደግሞ በጽኑ ህሙማን ማዕከል ውስጥ እርዳታ እየተደረገላቸው መሆኑን የጤና ሚኒስቴር መግለጫ አመልክቷል። በዓለም ዙሪያ የኮቪድ-19 ተጋላጮች ቁጥር ማሻቀቡ እንደቀጠለ ነው። እስካሁን በቫይረሱ የተያዙ ሰዎች ቁጥር 19.1 ሚሊዮን አልፏል። ዩናይትድ ስቴትስ በቫይረሱ ተጠቂዎች ብዛት አሁንም ቀዳሚነቱን እንደያዘች ሲሆን በአሁኑ ጊዜ ቁጥሩ ከ4.9 ሚሊዮን እንዳለፈ አስታውቋል። ብራዚል 2.9 ሚሊዮን፣ ህንድ 2 ሚሊዮን ይዘው ይከተላሉ። በጆን ሆፕኪንስ ዩኒቨርሲቲ ማዕከል መረጃ መሰረት እስከ ትላንት ሐሙስ ማታ ድረስ በነበረው የ24 ሰዓት ጊዜ ውስጥ በዩናይትድ ስቴትስ በኮቪድ-19 ሳቢያ ከ2000 በላይ ሰዎች ህይወታቸው አልፏል። ይህ ከግንቦት ወር መጀመሪያ ወዲህ ትልቅ ቁጥር መሆኑን ተመልክቷል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የበሽታዎች መቆጣጠሪያና መከላከያ ማዕከል ወይም ሲዲሲ አሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ ሰጥተውት የነበረውን ማሳሰቢያ አንስተዋል። በመተኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን በተመለከተ የጥንቃቄ ማሳሰቢያዎችን ሰጥተዋል። የውጭ ጉዳይ ሚኒስትር ባወጣው መግለጫ በአንዳንዶቹ ሀገሮች የደህንነት ሁኔታው መሻሻሉን በሌሎች ሀገሮች ደግሞ ሁኔታው ሊያሽቆለቁል የሚችልበት እድል መኖሩን ታሳቢ በማድረግ ወደ ቀደመው እንደየሀገሩ ሁኔታ በደረጃ እየለየን ወደምንሰጠው የጉዞ ማሳሰቢያ ተመልሰናል ሲል አስረድቷል። በዚህም መሰረት በደረጃ 4 ማለትም ፈጽሞ እንዳትጓዙ በሚለው ውስጥ ህንድ፣ ግብጽ፣ ሊቢያ፣ ሁንዱራስና ካዛክስታንን ጨምሮ 31 ሀገሮች ተካተዋል። የጉዞ ቅዳችሁን እንደገና አስቡበት በሚለው ደረጃ 3 ደግሞ ላይቤሪያን፣ መላውን የአውሮፓ ህብረት ሀገሮችና ሌሎች ሀገሮችም ተዘርዝረዋል። የአውሮፓ ህብረት ቀደም ብሎ አሜሪካውያን እንዳትመጡብን ሲል መከልከሉ ይታወሳል። ዩናይትድ ስቴትስና የአውሮፓ ህብረት በክልከላው መነሳት ዙሪያ የተነጋገሩ መሆናቸውንም ዜናው ጠቁሟል። አድማጮች፣ ለሰዓቱ ያስኩላችሁ ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ መደመጡን ይቀጥላል። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይ ይቀመጣል። ዘውትር ምሽት ከሁለት ሰዓት ጀምሮ ደግሞ በመደበኞቹ የአሜሪካ ድምፅ መገኛ ሞገዶች ላይም እንደመጣለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የኦሮሚያ ክልላዊ መንግስት የአፋን ኦሮሞ አካዳሚን እንዲመሰረት መጠየቁ ተሰምቷል። የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ረዳት ፕሮፌሰር ፌዴሳ ታደሰ የኦሮሚያ ክልላዊ መንግስት አካዳሚውን እንዲያቋቁም ለአመታት ስንጠይቅ ብንቆይም እስካሁን ምላሽ አልተሰጠንም ሲሉም ቅሬታ አሰምተዋል። የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሴሳ የአፋን ኦሮሞን አካዳሚን ማቋቋም አስፈላጊ ቢሆንም ከመቋቋሙ በፊት ጥናትና ውይይት ማድረግ ያሻል ሲሉ ተናግረዋል። ቢሮአቸው በ10 አመት እቅድ ውስጥ ከያዛቸው ተግባሮች መካከል አንዱ መሆኑንም ገልጸዋል። ናኮር መልካ ተጨማሪ አለው።
ረዳት ፕሮፌሰር ፌደሳ ታደሰ የአፋን ኦሮሞ አካዳሚ መስራች ኮሚቴ ጸሐፊ ናቸው። የአፋን ኦሮሞ አካዳሚ መመስረት ሊሰጥ ይችላል ስለሚሉት ፋይዳ እንዲህ አብራርተዋል። የአፋን ኦሮሞ አካዳሚ ጥቅም አፋን ኦሮሞ ከአንድ ማዕከል እንዲመራ ያደርጋል። በተለያዩ ቦታዎች ተዘበራርቆ የሚገኘውን ጥናትና ምርምር ወደ ማዕከሉ በማምጣት ተግባራዊ ለማድረግ መንገድ ይጠርጋል። ሁለተኛው ፋይዳው ደግሞ አፋን ኦሮሞ በትምህርት ዘርፍ አድጎ እስከ 3ኛ ዲግሪ ማለትም እስከ ዶክተሬት እየተሰጠ ቢሆንም በጽሁፍና አርቶቱ በኩል ግን ትልቅ ችግር አለው። የሳይንስና ቴክኖሎጂ ቋንቋ በመሆንም ረገድ ይቀረዋል። አፋን ኦሮሞ የራሱ ድረገጽ እንዲኖረውም አካዳሚው ጠቀሜታ አለው። አፋን ኦሮሞ በፖለቲካ ሳይሆን በቋንቋው ሳይንስ እንዲመራ ለማድረግም የአካዳሚው መቋቋም አስፈላጊ ነው ብለዋል። እርሳቸውና ሌሎችም የአፋን ኦሮሞ ምሁራን እንዲሁ የቋንቋውን እድገት የሚሹ የማህበረሰብ ክፍሎች የአፋን ኦሮሞ አካዳሚ እንዲመሰረት ለአመታት ለኦሮሚያ ክልል መንግስት ጥያቄ ሲያቀርቡ እንደቆዩ ገልጸዋል። ይህ የአፋን ኦሮሞ አካዳሚ እንዲቋቋም እየጠየቅነው ያለነው የኦሮሚያ ክልላዊ መንግስትን ነው። በቋንቋ ዙሪያ ከሚሰሩ የባህልና ቱሪዝም አመራሮች ጋር ሰሞኑን ተገናኝተን በጉዳዩ ዙሪያ ለመወያየት አቅደናል። እነርሱም ለዚህ ጉዳይ ትኩረት ሰጥተውት እየሰሩበት እንደሆነ መረጃ አለኝ። እስካሁን የተመለሰልን ይህ ነው የሚባል ምላሽ ባይኖርም ይህንን የሚሰማ ማንኛውም የመንግስት አካል ስለ አስፈላጊነቱ እንዲያምንበትና ጥሩ ግብረ መልስ ሊሰጠው እንደሚችልም እገምታለሁ ብለዋል። ያደጉ ሀገራት ቋንቋቸውን በአካዳሚ ነው ያሳደጉት ያሉት ረዳት ፕሮፌሰር ፌደሳ አካዳሚው የጥናትና ምርምር የአርትዖት እንዲሁም ቋንቋውን እንዲያድግ ትዕዛዝ የሚሰጡ ክፍሎች ስለሚኖሩት በእቅድና ህግም የሚመራ በመሆኑ ለአፋን ኦሮሞ ቋንቋ እድገት ጉልህ ድርሻ ይኖረዋል ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሴሳ የአፋን ኦሮሞ አካዳሚ መመስረት ለቋንቋ እድገት አስፈላጊ ነው ብለዋል። ነገር ግን ከመመስረቱ በፊት ጥናትና ውይይት ያስፈልገዋል ሲሉ እንዲያብራርተዋል። በዩኒቨርሲቲዎችና ሌሎችም ተቋማት የአፋን ኦሮሞ አካዳሚን ማቋቋም አስፈላጊ ነው ስለተባለ ብቻ ሳይሆን ቋንቋውን ለማሳደግ የሚያስችል አንድ ተቋም ያስፈልጋል። ስያሜው ኢንስቲትዩት፣ አካዳሚ ወይም ቢሮ ወይም ሌላ ሊሆን ይችላል። ሆኖም ጥናቱን ያካሄዱ ዩኒቨርሲቲዎች እንዲቋቋም ምክር ሐሳብ ከማቅረብ ክፍተትን ከማሳየት ይዘለለ የማቋቋም ስልጣን የላቸውም። ይህንን ማድረግ የሚችለው የመንግስት አካል ነው። ይህም በጥናትና ምርምር የሚመለስ ይሆናል። ለምሳሌ በባልና ቱሪዝም ቢሮ ውስጥ የተቋቋመ ህብረት ስላለ ለወደፊቱ ውይይትና ጥናት ተደርጎበት ምላሽ የሚሰጥበት ይሆናል ብለዋል። አቶ ከበደ የባልና ቱሪዝም ቢሮ አካዳሚ ወይም የአፋን ኦሮሞ ጥናትና ምርምር ማዕከሉ እንዲቋቋም በ10 ዓመት እቅዱ ውስጥ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ብለዋል። የጊዜውን እርዝማኔ በተመለከተም ተከታዩን ብለዋል። የ10 ዓመት እቅድ ነው ስንል በ10 ዓመት ውስጥ የሚከናወን ሆኖ የዛሬ 2 ዓመትም የዛሬ 5 ዓመትም አካዳሚው ሊቋቋም ይችላል። በ10 ዓመት እቅዳችን ውስጥ አካተናል ማለቴ ነው እንጂ የዛሬ 10 ዓመት 2022 ዓመተ ምህረት ላይ ተግባራዊ ይደረጋል ማለቴ አይደለም ብለዋል። አካዳሚው የሰው ኃይል ተግባራትና በጀት ሌሎችን መሰረታዊ ነገሮች ስላሉት የህግ ማዕቀፍ ያስፈልጋል ያሉት ኃላፊው እቅዱም ተዘጋጅቶ በኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ እንዲቀርብ መደረጉን ገልጸዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ጋቢና ቪኦኤ መደመጡን ይቀጥል። አብራችሁን ስለሆናችሁ ደስ ብሎናል። በዚህ ሳምንት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የኮሮና ቫይረስ ስርጭት ሕፃናትን ከትምህርት ቤት ማራቁን በተመለከተ መግለጫ ሰጥተው ነበረ። እሱን የተመለከተውን የአሜሪካ ድምጿ ማርጋሬት ባሸርን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች።
የተባበሩት መንግስታት ድርጅት ዋና ጸሐፊ ማክሰኞ ዕለት በቪዲዮ ባስተላለፉት መልእክት የኮሮና ቫይረስ ወረርሽኝ በታሪክ ታይቶ በማይታወቅ መልኩ ትምህርትን በማስተጓጎሉ የትውልድ ቀውስ ይፈጥራል በማለት በዚህም መንግስታት ትምህርትን በተመለከተ ቅድሚያ ሊሰጡ ይገባል ብለዋል።
የሰው ልጆች ተነግሮ የማያልቅ አቅም በሚያነጥፍና ስር የሰደደውን መድሎ በሚያባብስ መልኩ የትውልድ ቀውስን ተጋፍጠናል።
የቫይረሱ ስርጭት ከመስፋፋቱ በፊት በዓለም ላይ 250 ሚሊዮን የሚሆኑ እድሜያቸው ለትምህርት የደረሱ ህጻናት ከትምህርት ገበታቸው ተገልለው ነበር። በሐምሌ ወር አጋማሽ ላይ የቫይረሱን ስርጭት ለመቆጣጠር በሚል 160 ሀገራት ትምህርት ቤቶችን በመዝጋታቸው በአሁን ሰዓት ከቢሊየን በላይ የሚቆጠሩ ህጻናት ከትምህርት ገበታቸው ተስተጓጉለዋል። ምንም እንኳን ህጻናትና ጨቅላዎች በኮቪድ-19 ቢጠቁም አብዛኞቹ ግን ምልክት አያሳዩም። የሚታመሙትም ቢሆኑ ዝቅተኛ ምልክቶችን ብቻ የሚታዩባቸው ስለሆነ ሆስፒታል መግባት አይጠበቅባቸውም። ሳይንቲስቶችም ህጻናት በሽታውን ሊያዛምቱት ስለሚችሉ ጥንቃቄ ሊደረግ ይገባል ይላሉ። ይሁንና የመንግስታቱ ድርጅት ህጻናቱ ወረርሽኙን ተከትሎ እቤት በተቀመጡ ቁጥር በቀጣይ ዓመት 24 ሚሊዮን የሚሆኑ ታዳጊዎች ወደ ትምህርት ገበታቸው ላይመለሱ ይችላሉ በማለት ያስጠነቅቃሉ። ዋና ጸሐፊ አንቶኒዮ ጉቴሬዥም እንዲህ ብለዋል።
በዓለም ላይ ያሉ ህጻናትና ታዳጊዎችን በተመለከተ ወሳኝ ምዕራፍ ላይ ቆመናል።
ዋና ጸሐፊው አክለውም መንግስታትና አጋሮቻቸው አሁን የሚወስዱት ውሳኔ በቀጣይ 10 ዓመታት የሚኖረውን የሀገራት ልማት እድገትና በመቶ ሚሊዮን የሚቆጠሩ ወጣቶች ህይወት ላይ ተጽዕኖ ያሳድራል ይላሉ።
የኮቪድ-19 ስርጭትን ለመቆጣጠር እንዲቻል ተማሪዎችን ወደ ትምህርት ቤቶችና ተቋማት ደህንነቱ በተጠበቀው ሁኔታ መመለሱ ቅድሚያ ሊሰጠው ይገባል።
ዋና ጸሐፊው ኮቪድ-19ን ለመቋቋም በሚደረገው ሂደት ውስጥ ትምህርትን ትኩረት እንዲሰጠውና ትምህርት የማቋረጥ እድላቸው ሰፊ የሆኑ እንደ ሴቶች፣ አካል ጉዳተኞች፣ ዝቅተኛ የማህበረሰብ ክፍሎችና ስደተኞች ትኩረት ሊደረግባቸው እንደሚገባም ያክላሉ።
ዓለም ከመጠን ያለፈ የምጣኔ ሀብት አለመመጣጠንና መድሎ በተጋፈጠችበት ሰዓት ከመቼውም ጊዜ በላይ ሰዎችን እኩል የሚያደርገው ትምህርት ያስፈልገናል።
አንቶኒዮ ጉቴሬዥ በዚህ ወቅት ሴቶችን አስገድዶ በስራ ጫና ውስጥ ማድረግ እየታየ እንደሆነ በመጥቀስ ለጤና አደጋዎችና ለትምህርት አደጋዎች የሚደረገውን ትኩረት ማመጣጠን እንደሚያስፈልግ የጠቆሙ ሲሆን መንግስታትም የወደፊቱ ላይ ባተኮረ መልኩ የትምህርት አሰጣጥ ስርዓታቸው ላይ እንዲሰሩና በቴክኖሎጂ ዘርፍ ላይ ያሉ መሰረተ ልማቶችንም እንዲገነቡ ግፊት አድርገዋል። ሁሉን አካታች ችግርን የሚቋቋም የትምህርት ስርዓት መዘርጋት እንደሚያስፈልግም በአጽንኦት አሳስበዋል። በመጨረሻም የመንግስታቱ ድርጅት ተቋማት የህፃናት ትምህርት ላይ ትኩረታቸውን ያደረጉ ግብረሰናይ ድርጅቶችና ዓለም አቀፍና ቀጠናዊ የገንዘብ ተቋማት ሴቭ ዘ ፊቸር ወይም የወደፊቱን እንታደግ የሚል ዘመቻ ጀምረዋል። ይህ ዘመቻም ወረርሽኙን ለመቋቋም በሚደረገው ትግል ውስጥ የፖለቲካ ኃይሎች ትምህርት ላይ እንዲያተኩሩ ለማገዝ ይረዳል ተብሎ ይጠበቃል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። የትግራይ ክልል ምክር ቤት በምርጫ ጉዳይ በክልሉ ህገ መንግስት ላይ ማሻሻያ ማድረጉ ተሰምቷል። ምክር ቤቱ ባካሄደው አስቸኳይ ስብሰባ የክልሉ የምርጫ ስርዓት ቅይጥ ትይዩ የምርጫ ስርዓት እንዲሆን ወስኗል። እንዲሁም የክልሉ ምክር ቤት አባላት ቁጥር ከ152 ወደ 190 እንዲያድግ ወስኗል ይላል ሙልጌታ ጽባ በቀጣይ ዘገባው።
የትግራይ ክልል ምክር ቤት አምስተኛ ዘመን ዘጠነኛ አስቸኳይ ጉባኤ በዛሬው ዕለት በመቀለ ከተማ አካሂዷል። ምክር ቤቱ በጉባኤው የክልሉ ህገ መንግስት አንቀጽ 48 ንዑስ አንቀጽ 2 በማሻሻል በክልሉ ከዚህ በፊት የነበረው የአብላጫ ድምጽ የምርጫ ስርዓት በመቀየር በቅይጥ ትይዩ የምርጫ ስርዓት እንዲተካ በማድረግ ተግባራዊ ይሆናል ተብሏል። የምክር ቤቱ የህግና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ሞገስ ታፈረም
ከአብላጫ ድምጽ ስርዓት ወደ ቅይጥ የምርጫ ስርዓት ማሸጋገር ነው የነበረው። ስለዚህ የቅይጥ ምርጫ ስርዓት በትክክል አሁን ላለንበት ለትግራይ ህዝብና ለትግራይ ክልል የኢኮኖሚ ማህበራዊና ፖለቲካ አስተሳሰብ እድገት የሚመጥን ሆኖ ስለተገኘ ይሄ ቅይጥ ስርዓት ተግባራዊ እንዲሆን በሚል የህገ መንግስታዊ ማሻሻያ በሙሉ ድምጽ አጽድቋል።
ይህ የምርጫ ስርዓት ማሻሻያ በ2009 ዓ.ም ምረት ውይይት ተካሂዶለት ስምምነት ላይ ተደርሶ እንደነበር ቀድሞም ጥናት የተካሄደበት ነው ብለዋል። አቶ ሞገስ በክልሉ ዲሞክራሲ ለማጎልበት የህዝብ ድምጽ ዋጋ እንዲኖረው ለማድረግ ይህ የምርጫ ስርዓት አጋዥ ነው በማለት ገልጸዋል።
በድምጽ ብልጫ ሊያሸንፍ የቱሪ ፓርቲዎች በአግባቡ ያስተናግዳል። ሁለተኛ ለማሸነፍ ብቁ የሆነ ድምጽ ያላገኙ የፖለቲካ ፓርቲዎችም ባገኙት ድምጽ ልክ በምክር ቤቱ ተሳትፎ እንዲኖራቸውና ወንበር እንዲያገኙ ምቹ ሁኔታ ይፈጥራል። ሶስተኛ የህዝባችን ድምጽ በሙሉ ዋጋ እንዲያገኝ ያደርጋል። የተወሰነ ድምጽ ያገኘውም ወንበር የሚያገኝበት ስርዓት የሚፈጥር ስለሆነ ለፖለቲካ ፓርቲዎችም በምክር ቤቱ ወንበር አግኝተው በቀጣይነት የሚታገሉበትና ሀሳባቸውን የሚያቀርቡበት ሰፊ እድል ይፈጠራል።
የትግራይ ህገ መንግስት ለማሻሻል በህገ መንግስቱ መሰረት በክልሉ የሚገኙ 94 ወረዳዎችና ከተሞች ካጸደቁት በኋላ ወደ ምክር ቤቱ መቅረቡ አቶ ሞጎስ ተናግሯል። ምክር ቤቱ ህገ መንግስቱ አንቀጽ 48 ንዑስ አንቀጽ 2 ማሻሻያ በሙሉ ድምጽ ካጸደቀ በኋላ የክልሉ የምርጫና ምርጫ ስነ ምግባር አዋጅ ማሻሻያ ተወያይቶ ማጽድቋል። በዚህ መሰረት እስካሁን ድረስ በክልሉ ምክር ቤት የነበረውን የመቀመጫ ብዛት 152 አሁን 38 መቀመጫዎች ተጨምረው ወደ 190 ከፍ እንዲል ተደርጓል። 152 መቀመጫዎች ማለትም 80% በአብላጫ ድምጽ ያሸነፈ የፖለቲካ ፓርቲ ወይም የግል ተወዳዳሪዎች የሚያዝ ነው። 38 መቀመጫዎች ወይም 20% በምርጫ የተወዳደሩ ፓርቲዎች ከተለያዩ የምርጫ ጣቢያዎች የሚያገኙት ድምጽ ተሰብስቦ ባገኙት የድምጽ ብዛት አንጻር የሚከፋፈሉት ይሆናል ተብሏል። እነዚህ ድርጅቶች የተመደቡትን መቀመጫዎች ለመከፋፈል ቀድመው የተወካዮቻቸውን ስም ለምርጫ ኮሚሽን ማስገባት ይጠበቅባቸዋል ተብሏል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
በቅርብ ጊዜያት ውስጥ ተደናቂነትን እያገኙ ከመጡ ወጣት የሙዚቃ ሰዎች መካከል አንዱ ነው። በግጥሞቹ ፍቅርን፣ ጽናትን፣ ተስፋን ይሰብካል ዳዊት ቸርነት። ዳዊት በነገው ምሽት የሚሰማው የጋቢና መዝናኛ መሰናዶ እንግዳችን ነው። በርካታ ርዕሰ ጉዳዮች ከተነሱበት ቆይታችን መካከል ሙዚቃ በሰዎች መካከል መልካም መቀራረብ ለማምጣት ያለውን አቅም የገለጸበትን ቆይታ ዛሬ ለቅምሻ ቀንጭበን እናሰማ።
በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላም ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮችና በነጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞች እናያለን። ሙዚቃ እንዳጠቃቀሙ ወይም ደግሞ እንደ ተሸካሚው ሰው ነው። ለጦርነት የሚጠቀመው ሰው አለ። ደግሞ በሰዎች መካከልና በህዝብ መካከል ደግሞ እርቅንና ሰላምን ደግሞ ለማውረድ የሚጠቀመው ሰው አለ። የሙዚቃ ሚናን የሚወስነው እኛ የምናስገባበት ቦታ ነው። አይተናል በታሪክ ለመልካም ነገር የተጠቀሙት ሀገራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰደ የታደጉ ትልቅ አርቲስቶች አሉ። በዛው ልክም ደግሞ ለጥፋት የተጠቀሙት ደግሞ አርቲስቶችን እንመለከታለን። የሚያሳየው ሙዚቃው በራሱ ሳይሆን ሀገራቶችን የሚበጠብጠው ወይም ደግሞ የሚያስታርቀው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው እና ከዛ አንጻር ስናይ በደንብ ከተጠቀም ነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት፣ በሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው። ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጻት ነገር የራሷ ሙዚቃ ያላት ነው ይባላል። ይሄ ሙዚቃና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው። የሆነ ጊዜ ከውጭ የፈለሰብን ነገር አይደለም። ሙዚቃን ከራሳችን ያፈለግ ነው። ቅዱስ ያሬድን መመልከት እንችላለን። ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም በጣም ብዙ አይነት የሙዚቃ አይነቶች ያለን ሙዚቃና ማህበረሰቡ እንዴት አድርገው ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን። ይሄ የሚያሳየው እኛና ሙዚቃችን በጣም ትስስር ያለን ሀገር እንደሆነ ነው። ሰው አጠቃቀማችን የምንጠቀምበት ሁኔታ ይወስነዋል ማለት ነው።
ከድምፃዊው ዳዊት ቸርነት ጋር የነበረን ቆይታ ሙሉ ክፍል በነገው ምሽት ይደመጣል። ለዛሬ አብራችሁን ስላመሻችሁ ደስ ብሎናል። ሀብታሙ ስዩም መርሃ ግብሩን በመምራት ኤልያስ አስማረ በማቀናበር አብረናችሁ አምሽተናል። መልካም ምሽት፣ የነገ ሰው ይበለን።
Look at all.